የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ታህሳስ 2 2017 ዓ.ም ምረት ስርጭታችን ጀመረ። በኦሮሞ ነጻነት ሰራዊት ታጣቂዎች ስሉልታ ላይ ተፈጽሟል በተባለ ጥቃት ሁለት ፖሊሶች መገደላቸው ተሰማ።
ይህ የተከሰተው በአካባቢው ሰላም ለማውረድ ሲንቀሳቀሱ በነበሩበት ወቅት ነው። መንግስት ሰላም ለማውረድ ከፍተኛ ጥረት እያደረገ ነው። ይህን የማይወዱ አካላት በአካባቢው አሉ። እነዚህ ኃይሎች በፈጸሙት ጥቃት ሁለት ሰዎች ተገድለዋል። የተገደሉት አንደኛው የፖሊስ አባል ሲሆኑ ሌላኛው ደግሞ የወረዳው ፖሊስ አዛዥ ናቸው።
እስሉልታ ወረዳ አስተዳዳሪ ሁኑቱን አበበ ወርቁን ነው ቀደም ብለን ሰማናቸው። ሙሉ ዘገባው በምሽቱ ተካቷል። እነኚህና ሌሎች ቀጠናዊ እንዲሁም ዓለም አቀፋዊ ጉዳዮች የተካተቱበትን የምሽቱን ስርጭት አፍታሙ ዝይመራለው። በቅንብሩ አብሮኝ የሚቆየው ደግሞ ኤልያስ አስማረ ነው። ዋና ዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። አስቀድመን አጫጭር የዓለም ዜናዎች እናጋራችኋለን። ደረጀ ደስታ ይጠብቃችኋል።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የቱርኩ ፕሬዚደንት ረሲብ ጣይብ ኤርዶዋን በሁለቱ አገራት መካከል ያለውን ውጥረት ለማርገብ ከሶማሊያና ከኢትዮጵያ መሪዎች ጋር በአንካራ እየተወያዩ ነው። ኤርዶዋን የሶማሊያ ፕሬዚደንት ሐሰን ሼክ መሐሙድና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን በፕሬዚደንት ቤተ መንግስት ለየብቻ ተቀብለው አነጋግረዋል። የሶማሊያ ፕሬዚደንት ጽፈት ቤት በሰጠው መግለጫ ስብሰባው ጠቃሚና በሶማሊያና በኢትዮጵያ መካከል ለሚደረገው ውይይት መጀመሪያ ደረጃ ነው ብለዋል። ማህሙድ አንካራ የገቡት ትላንት ማክሰኞ ነው። ጠቅላይ ሚኒስትር አብይ ዛሬ ረቡዕ ገብተዋል። የጠቅላይ ሚኒስትር ጽፈት ቤት ጠቅላይ ሚኒስትሩ ከኤርዶዋን ጋር የሁለትዮሽ ስብሰባ ማድረጋቸውን ኤክስ ላይ አስፍረዋል። የሶማሌላንድ ፕሬዚደንት ሙሴ ቢሂ አብዲና የኢትዮጵያ ጠቅላይ ሚኒስትር አብዲ ታሪካዊ መግባቢያ ስምምነት ከፈረሙበት እንደ አውሮፓ አቆጣጠር ከጥር 1 ቀን 2024 ጀምሮ ሶማሊያና ኢትዮጵያ ውዝግብ ውስጥ ገብተዋል። የሶማሊላንድ ባለስልጣናት ለዲፕሎማሲያዊ ዕውቅና 20 ኪሎ ሜትር የባህር ዳርቻ ለ50 ዓመታት ክራይ ለኢትዮጵያ እንደሚሰጥ ተናግረዋል። የሶማሊያ መንግስት ስምምነቱን በጽኑ በመቃወም ውድቅ ሲያደርግ አምባሳደሩንም ጠርቷል። ኢትዮጵያ ለሶማሊላንድ ዕውቅና እንደምትሰጥ በይፋ አረጋግጣ አታውቅም። ነገር ግን የስምምነቱን ተገቢነት ተከላክላለች። ሱዳን ትልቁን ሰብአዊ ቀውስ የተሸከመች ሀገር ሆናለች ሲል ዓለም አቀፍ የነፍስ አድን ኮሚቴ አስታወቀ። በሱዳን በጦር ሰራዊቱና በፈጥኖ ደራሽ ኃይሎች መካከል ለ20 ወራት የዘለቀውን አስከፊ ጦርነት ተከትሎ እስከዛሬ ከተመዘገቡት ሁሉ ትልቁን ሰብአዊ ቀውስ የተሸከመች ሀገር ሆናለች ሲል የዓለም ነፍስ አድን ኮሚቴ አመለከተ። በተቀናቃኞቹ ጄኔራሎች መካከል በቀጠለው ጦርነት በ10 ሺዎች የሚቆጠሩ ሰዎች ሲገደሉ 12 ሚሊዮን የሚሆኑት ከቤት ንብረታቸው መፈናቀላቸውን የተቋሙ ዘገባ አመልክቷል። ወደ 9 ሚሊዮን የሚጠጉ በሀገር ውስጥ የተፈናቀሉት ናቸው። አብዛኞቹ መሰረተ ልማቶች በወደሙባቸው አካባቢዎች የሰፈሩ ሲሆን የጅምላ ረሃብ ስጋትም ተጋርጦባቸዋል። ዓለም አቀፉ ድርጅት በሱዳን ወደ 26 ሚሊዮን የሚጠጋ ህዝብ ለከባድ ረሃብ መጋለጡን ገልጾ ከቅርብ ጊዜ ወዲህ ታይቶ የማይታወቅ ሰብአዊ ቀውስ ገጥሟታል ብሏል። ከዓለም ህዝብ ከአንድ ከመቶ ያነሰ ህዝብ ብዛት ያላት ሱዳን በዓለም የሰብአዊ እርዳታ ከሚያስፈልጋቸው ተረጂዎች መካከል 10 በመቶውን ትሸፍናለች ሲል እንደ አውሮፓ አቆጣጠር የአጣዳፊ እርዳታዎች ፈላጊዎችን የሚከታተለው መሰረቱን በኒውዮርክ ያደረገው ድርጅት እንደ አውሮፓ አቆጣጠር በቀጣዩ 2025 የአጣዳፊ ሁኔታ ክትትል በሚያስፈልጋቸው ቀውሶች ዘገባው አስታውቋል። የዓለም ነፍስ አድን ኮሚቴ ዘገባ በየአመቱ ለሰብአዊ ቀውስ ተጋላጭነት ከፍተኛ ስጋት ያለባቸውን 20 ሀገራት ለይቶ በማጉላት የሚያሳይ ሲሆን ሱዳን ለሁለት ተከታታይ አመታት በቀዳሚነት ደረጃ ላይ እንደምትገኝ አመልክቷል። በአገሪቱ በጠቅላላው 30.4 ሚሊዮን ሰዎች በሰብአዊ እርዳታ ፈላጊዎች መሆናቸውን የገለጸው ኮሚቴው የተረጂዎችን ቁጥር መመዝገብ ከጀመረ ወዲህ ይህ ከመንግስቱም ትልቁ ሰብአዊ ቀውስ መሆኑን ገልጿል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፕሬዚደንት ጆ ባይደን ለመጪው የትራምፕ አስተዳደር በቻይና፣ ኢራን፣ ሰሜን ኮሪያና ሩሲያ መካከል ያደገ ያለውን ትብብር ለመመከት እንደ ፍኖተ ካርታ ሊያገለግል የሚችል አዲስ የብሔራዊ ደህንነት ማስታወሻ አጽድቀዋል። ዶናልድ ትራምፕ በመጪው ጥር ስልጣን ከመረከባቸው በፊት ማስታወሻው መዘጋጀቱን ያረጋግጡት በዋይት ሃውስ ደንብ መሰረት ስማቸውን ያልገለጹት ሁለት ከፍተኛ ባለስልጣናት ናቸው። የማስታወሻው አላማ ትራምፕ ስልጣን ከተረከቡ የመጀመሪያው ቀን ጀምሮ የአሜሪካ ቀንደኛ ባላንጣና ተቀናቃኝ የሆኑትን ሀገራት ግንኙነቶች በሚመለከት ቡድናቸው ከወዲሁ እንዲዘጋጅ ለመርዳት እንደሆነ ተነግሯል። የማስታወሻው ሰነድ አራት ሰፊ ምክረ ሐሳቦችን ያካትታል። በአሜሪካ የመንግስት ተቋማት መካከል የውስጥ ደህንነት ልውውጥን ትብብር ማሻሻል፣ ስለ ባላንጣዎቹ መረጃዎችን ለአጋሮች የማጋራቱን ሂደት ማፋጠኑን ይጨምራል። እንዲሁም የአሜሪካ መንግስት ማዕቀቦችና ሌሎች የኢኮኖሚ መሳሪያዎችን ውጤታማነት እንዲጨምሩ ማድረግና ባላንጣዎች የተሳተፉበት በአንድ ጊዜ የሚፈጠሩ የተለያዩ ቀውሶችን ለመቆጣጠር ዝግጁነትን ማጠናከር የሚሉት ይገኙበታል። ዩናይትድ ስቴትስ በአራቱ አገሮች መካከል ያለው ትብብር ለብዙ አመታት ሲያሳስባት ቆይቷል። በአገራቱ መካከል ያለው ትብብር እንደ አውሮፓ አቆጣጠር በ2022 ሩሲያ ዩክሬንን ከወረረች በኋላ መፋጠኑ ተመልክቷል። በመጨረሻም ሩሲያ ሶሪያ በአስቸኳይ እንድትረጋጋ ጥሪ አቀረበች፣ እስራኤልንም ወቅሳለች። ክሬምሊን ሶሪያ በአስቸኳይ ተረጋግታ ማየት የምትፈልግ መሆኑን አስታውቃለች። የእስራኤልን የአየር ጥቃት ማድረስና በጎላን ኮረብቶች ከጦር ነጻ ቀጠና መመስረቷን ተችታለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ረቡዕ ለጋዜጠኞች በሰጡት መግለጫ የአገሪቱ ሁኔታ በተሻለ መጠን በአስቸኳይ ተረጋግቶ ማየት እንፈልጋለን ብለዋል። ፔስኮቭ አክለውም የአየር ጥቃቶቹ በጎላን ኮረብቶች የተፈጸሙ ድርጊቶችና ከወታደራዊ እንቅስቃሴ ነጻ ቀጠና መከለሉ ቀድሞውንም ባልተረጋጋችው ሶሪያ ሁኔታውን ለማረጋጋት ብዙም አስተዋጽኦ አይኖረውም ሲሉ ተናግረዋል። የሞስኮ የረጅም ጊዜ አጋሯ ባሽር አላሳድን ከአማጽያኑ ቅጽበታዊ ጥቃት ለመከላከል ያልቻለችው በዩክሬን ወደ 3 አመታት ለተጠጋ ጊዜ በመታካይደው ጥቃት ምክንያት ሊሆን እንደሚችል የተነሳ ሲሆን አሁንም የዩክሬኑ ጦርነት ግንባር ቀደም ትኩረቷ ነው እንደሚቀጥል ሩሲያ አመልክታለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ለጋዜጠኞች በሰጡት ቃል ከአዲሱ የሶሪያ አመራር ጋር በሀገሪቱ ስላለው የሩሲያ ወታደራዊ መሰረተ ልማት የወደፊት ዕጣ መነጋገሯን እንደቀጠለች ተናግረዋል። በሶሪያ ያለውን ሁኔታ ከሚቆጣጠሩት ጋር ግንኙነት አለን። የጦር ሰፈሮቻችን እና ዲፕሎማሲያዊ ተልእኳችን እዚያ ስላሉ ይህ መሆኑ አስፈላጊ ነው ብለዋል ፔስኮቭ። በሶሪያ የሚገኙት ታርቱስ የባህር ኃይል የጦር ሰፈርና ሃሜሚም አውሮፕላን ማረፊያ ሩሲያ ከአገር ውጭ ያሏት ብቸኞቹ የጦር ሰፈሮች ሲሆኑ በመካከለኛው ምስራቅና በአፍሪካ በምታካሄዳቸው እንቅስቃሴዎች ቁልፍ ሚና የሚጫወቱ ናቸው። እንደ አውሮፓ አቆጣጠር የ2015ቱ የሩሲያ ጣልቃ ገብነት የሶሪያን የእርስ በርስ ጦርነት አቅጣጫ ቀይሮታል። ቁጥር ስፍር ከሌላቸው አማጺ ኃይሎች ጋር ሲዋጋ የኖረውን የአሳድ መንግስት ሩሲያ የታደገችው መሆኑን በስፋት ይነገራል። አድማጮች ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ለቀሪዎቹ የረቡዕ ምሽት ዝግጅቶቻችን ሀብታሙ ስዩም ይጠብቃቸዋል።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው እያዳመጣችሁ የምትገኙት። አድማጮቻችን እንዲሁም ተመልካቾቻችን የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። የድምጽ ወይንም የጽሑፍ መልእክት ለመተው ለምትሹ ሌላ አማራጭ አለን። 202-205-9942 የዋትስአፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ ትናንት ጧት በኦሮሞ ነጻነት ሰራዊት ታጣቂዎች ተፈጽሟል በተባለ ጥቃት የወረዳው ፖሊስ አዛዥና አንድ ፖሊስ መገደላቸውን የሱሉልታ ወረዳ አስተዳዳሪ አቶ አበበ ወርቁ ለአሜሪካ ድምጽ ተናግረዋል። ሁለት ሌሎች ሰዎችም በታጣቂዎች መወሰዳቸውን ተናግረዋል። የኦሮሞ ነጻነት ሰራዊት ታጣቂዎች ግድያውን መፈጸማቸውን አምነዋል። ገልሞ ዳዊት ዝርዝራለሁ።
ትላንታ 11 ቀን 2017 ዓ.ም ተመረጥ በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ የኦሮሞ ነጻነት ሰራዊት ታጣቂዎች በፈጸሙት ጥቃት የወረዳው ፖሊስ አዛዥ ኮማንደር ለገሰ ስዩምንና አንድ ሌላ ፖሊስ መገደላቸውን የወረዳው አስተዳዳሪ አቶ አበበ ወርቁ ተናግረዋል።
ይህ የተከሰተው በአካባቢው ሰላም ለማውረድ ሲንቀሳቀሱ በነበሩበት ወቅት ነው። መንግስት ሰላም ለማውረድ ከፍተኛ ጥረት እያደረገ ነው። ይህን የማይወዱ አካላት በአካባቢው አሉ። እነዚህ ኃይሎች በፈጸሙት ጥቃት ሁለት ሰዎች ተገድለዋል። የተገደሉት አንደኛው የፖሊስ አባል ሲሆኑ ሌላኛው ደግሞ የወረዳው ፖሊስ አዛዥ ናቸው።
የኦሮሞ ነጻነት ሰራዊት ታጣቂዎች ግድያውን መፈጸማቸውን አምነዋል። ነዋሪነታቸውን በኖርዌይ ያደረጉትና የኦሮሞ ነጻነት ሰራዊት አዛዥ አማካሪ መሆናቸውን የሚናገሩት አቶ ወጅረኛ ጉደታ ታጣቂዎቹ ግድያውን መፈጸማቸውን ለአሜሪካ ድምጽ ተናግረዋል።
ጋርተ ወራነ ብልጽማ ኦሮሞ አርከነች ስነጀጠኔ ለረሰነ ቦባሃኔ
የኦሮሞ ነጻነት ሰራዊት አባላትን እጅ እናሰጣለን ብለው ወደ ቦታው ተሰማርተው የነበሩ ኃይሎች ነበሩ። ይሄኔ የኛ ኃይል በቦታው ሲያገኛቸው የተኩስ ልውውጦች ነበሩ። በዚህ ወቅት የፖሊስ አዛዥ የብልጽግና ፓርቲ ባለስልጣንና የጸጥታ ኃይሎች እንደነበሩ ሰምተናል። እውነት ነው።
በጥቃቱም ሁለት ሰዎች መቁሰላቸውንና ሌሎች ሁለት ሰዎችም በታጣቂዎቹ መታገታቸውን የወረዳው አስተዳዳሪ አቶ አበበ ወርቁ አክለው አስረድተዋል።
አሁን ለማመዳኒ ጥረኔ ዛኔ ዘማ ለጋግራ ከንጅረኒ ደጀራ ወላ ነማግሩ ሞቶ ለማስ ቁጠኒ ኮንኮራሲታ
ሁለት ሰዎች በጥቃቱ ቆስለዋል። ሁለቱ ደግሞ ታግተው ተወስደዋል። ከታገቱት አንደኛው አሽከርካሪው ሲሆን ሁለተኛው ደግሞ የፖሊስ አባል ነው። ጥቃቱ በወረዳችን በለዳ በቃ በተባለ ቀበሌ ነው የተፈጸመው። በቀበሌው በሚገኝ ደና ጠገብ በተሽከርካሪ እያለፉ ነው ጥቃቱ በእነዚህ ታጣቂዎች የደረሰባቸው።
የታጣቂዎቹ ቃል አቀባይ አቶ ጅረኛ ጉደታ ከጥቃቱ በኋላ ሰዎች ታግተው ስለመወሰዳቸው የተማረኩ ናቸው በማለት አረጋግጠዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ቀደም ብሎ ገልሞ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩም ዘገባ በአዲስ አበባ ይቆየናል። ከ13 ዓመታት በፊት በሀገራቸው የተቀሰቀሰውን ጦርነት ሸሽተው በተለያዩ ጊዜያት ወደ ኢትዮጵያ የተሰደዱ ሰርያን የፕሬዚደንት በሽር አላሳድ መንግስት በመውደቁ ደስተኛ መሆናቸውን ገልጸዋል። በአዲስ አበባ ከሚኖሩ ስደተኞች አንዳንዶቹ ለአሜሪካ ድምጽ በሰጡት አስተያየት ሀገራችን ሰላም ከሆነች በአጭር ጊዜ ውስጥ መመለስ እንፈልጋለን ብለዋል። ሆኖም ከአሁኑ መታየት ጀምረዋል ያሉት የውጭ ኃይሎች ጣልቃ ገብነት ዳግም እንዳሳሰባቸው ይገልጻሉ። የዚህን ጉዳይ ዝርዝር ደግሞ ገብረ ሚካኤል ገብረ መድን ያስደምጠናል።
ላለፉት 13 ዓመታት በሶሪያ በተካሄደው የርስ በርስ ጦርነት ምክንያት ሀገራቸውን ጥለው ከተሰደዱት ሶሪያውያን መካከል የተወሰኑት በኢትዮጵያ ይኖራሉ። በተለይም በመዲናዋ አዲስ አበባ የሚኖሩት የሶሪያ ስደተኞች አንዳንዶቹ ምግብ ቤት ከፍተው ሌሎቹ ደግሞ በጥቃቅን የንግድ ስራዎች ተሰማርተው እንዲሁም በልመና ኑሯቸውን ይገፋሉ። ከነዚህ መካከል አንዱ የሆነው ሂክማት መሐመድ ለአሜሪካ ድምጽ በሰጠው ቃለ መጠይቅ በሀገሩ በተቀሰቀሰው ጦርነት የተነሳ መጀመሪያ ወደ ሱዳን ከዛም ወደ ኢትዮጵያ መሰደዱን ተናግረዋል። ኢትዮጵያ ውስጥ 4 ዓመት መቆየቱን የገለጸው ሂክማት በአዲስ አበባ ጎዳናዎች እንደ ሽቶና ዕጣን ያሉ ሸቀጦችን በመሸጥ እንደሚተዳደርም ተናግረዋል። ሂክማት ሶሪያን ለ24 ዓመታት የመሩት የፕሬዝደንት በሽር አልአሳድ መወገድ እንዳስደሰተው ገልጾ የወደፊት ምኞቱን እንዲህ በማለት ተናግረዋል።
ምኞቴና ይኩን ማለ መሳሪ ሽወይ
ምኞቴ ወደ ሀገሬ ተመልሼ እንደ በፊቱና ከዛም በላይ የሆነ ደስተኛ ህይወት መምራት ነው። ገንዘብ ቢኖረኝ ዛሬውኑ ወደ ሀገሬ ብመለስ ደስ ይለኝ ነበር። ግን ደግሞ ገንዘብ የለንም፣ በምን እንሳፈራለን?
ሌላኛው አስተያየት ሰጪ ዩሱፍ ዑስማን በሶሪያ ቤትም ንብረትም ነበረን ይላል። ጦርነቱ ሲቀሰቀስ ግን የነበረንን ሁሉንም ነገር ጥለን ወደ ሱዳን ተሰደድን በማለት ገልጿል። ከሱዳን ደግሞ ወደ ኢትዮጵያ ገብቶ በአዲስ አበባ ለአምስት ዓመታት መኖሩን ጠቅሷል። አሁን የበሽር አልአሳድ መንግስት ስለወደቀ ወደ ሀገሬ መመለስ እፈልጋለሁ በማለትም ይናገራል።
አሰዱ በከይዱ ወደ ሩሲያ ወጣ እና ልጁ ወጣት ምናም ሁሉ ወጣው ትንሽ ከአንድ ወር ሁለት ወር ኢንሻአላህ ወደ ሀገራችን እንመለሳለን ኢንሻአላህ። አሁን ትንሽ ምናም ረብሻለ። አሁን ፖሊስ የለም ምናም ከሶሪያ ጋር ብቻ ፖሊስ የለም።
በሀገሩ ሶሪያ አዲስ ህይወት የመጀመር ምኞት እንዳለውም ይገልጻል።
ይሄ ልጁ የተማረ እዚህ ምንም እሱ አልተማረም። እዚህ ከወጣ ከሶሪያ ከ14 አመት ምንም አንድ እሱ አልወራ አል ትምህርት ቤት አልገባም። ፈልግ የትን ስታን ልጅ ይገባል ወደ ትምህርት ቤት ፈልግ ሰላም ወደ አገራችሁ ወደ አገራችሁም እዛ ጋር ቤት አለኝ እዛ ጋር ለምን እዚህ ቤት ንክራ ከቤት አለ እዛ ጋር ወደ ቤት ወን ሂዱ።
ሶሪያውያኑ ስደተኞች በሰጡን አስተያየት በበሽር አልአሳድ መንግስት መገሰስ ደስተኞች መሆናቸውን ገልጸው የወደፊት ሁኔታ ደግሞ አሳስቦናል ይላሉ። ህክማት መሐመድ የተባለው አስተያየት ሰጪ በሶሪያ ካሁኑ ጀምሯል ያለው የውጭ ኃይሎች ጣልቃ ገብነት እንዳስጨነቀው ተናግረዋል።
አይ በሰበብ ሰው አልহামዱሊላህ ሊራህ ራحل
የአሳድ መሄድ እንዳለ ሆኖ እስራኤል ደግሞ በአሁኑ ጊዜ ወደ ሶሪያ ገብታ ጥቃት እየፈጸመች ነው ያለችው። በዚህም ሌላ ግጭት ይፈጠራል። ትናንትና እና ዛሬ በተለያዩ የሶሪያ አካባቢዎች ጥቃት ተፈጽም ነበር። ይህ ያሳስበናል።
በሶሪያ የተከሰከሰውን ጦርነት ተከትሎ ባለፉት 13 ዓመታት 741 ሶሪያውያን ወደ ኢትዮጵያ መግባታቸውን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በመህፃሩ UNHCR አመልክቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባም በአዲስ አበባ ይቆየናል። ከተሰጣቸው ፍቃድ ውጪ ተንቀሳቅሰዋል በሚል ታግደው የነበሩ በሰብአዊ መብት ጥበቃ ዙሪያ የሚሰሩ ድርጅቶች ዛሬ እገዳቸው ተነስተዋል። በኢትዮጵያ ሲቪል ማህበረሰቦች ድርጅት ባለስልጣን በህዳር ወር ውስጥ በቀናት ልዩነት እገዳ ተጥሎባቸው የነበሩ የመብቶችና ዲሞክራሲያዊ እድገት ማዕከል ካርድ፣ የህግ ባለሙያዎች ለሰብአዊ መብቶችና ለሰብአዊ መብቶች በኢትዮጵያ የተባሉ ድርጅቶች ናቸው እገዳ ተጥሎባቸው የነበሩት። በዚህ ጉዳይ ላይ ኬኔዲ አባተ ቀጣዩን ዘገባ አሰናድቷል።
አቶ አማሃ መኮንን የህግ ባለሙያዎች ለሰብአዊ መብቶች ዋና ዳይሬክተር ለቃለ መጠይቁ ፈቃደኛ ስለሆኑ በጣም አመሰግናለሁ። እንግዲህ በኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ተጥሎባቸው የነበረው እግድ ስለመነሳቱ የሚገልጹ መረጃዎች ደርሰውናል እና ሊያረጋግጡልን ይችላሉ?
እንደሚታወቀው ያው እንግዲህ ኤጀንሲው ባለስልጣኑ ማለት ነው ፖለቲካ ገለልተኛነት አላሳያችሁም ሀገርን ጥቅም የሚጎዳ ስራ ላይ በሰማራራችሁ ተረጋግቷል በሚል እግድ ጥሎብን እንደነበረ ይታወቃል። የስራ እንቅስቃሴም እንዳናረግ፣ የፋይናንስ እንቅስቃሴም እንዳናረግ እግድ ጥሎብን ቆይቷል። ያ ጉዳይ ተካከል ያው በመነጋገር በመግባባት እናደርገው ይመረታል በሚል ከኤጀንሲው ባለስልጣኖች ጋር ተነጋግረናል። እንግዲህ የፈጀውን ጊዜ ፈጅቶ ዛሬ ላይ ያው እገዳው የተነሳ መሆኑን የሚገልጽ ደብዳቤ ደርሶናል። ከዚሁ ጎን ለጎን ደግሞ ማስጠንቀቂያ ገለልተኛነት የላችሁም፣ ከመንግስት ጋር ፕሮጀክት ተፈራርማችሁ አልሰራችሁም የሚሉ ነጥቦች የተካተቱበት ማስጠንቀቂያ ለእኛ ደርሶናል። እዚህ ላይ ነው ያለ ነው።
የሶስቱም ድርጅቶች ነው እግዱ የተነሳው?
በእኛ በኩል እርግጠኛ ነን። ያው የሁለቱም ድርጅቶችም እግድ መነሳቱን ማስጠንቀቂያም እነሱ ጋር መድረሱን አውቃለሁ።
ስለዚህ አሁን የተዘጉት አካውንቶቻችሁ ተከፍተው ለሰራተኞቻችሁ ደሞዝ መክፈልና ስራችሁን መቀጠል ይችላችኋል ማለት ነው?
እውነት ነው። እሱን እንግዲህ ዛሬ ነው እንግዲህ እንደዚህ ውሳኔ የደረሰን። ስለዚህ በተለይ እግዱ የተነሳበትም በተለይ ለባንክ እግዱ ማንሻ ደብዳቤ ዛሬ ለባንኩ ዋና መስሪያ ቤት ነው የተጻፈው፣ እዛ ደርሷል። ባንኩ ዋና መስሪያ ቤት ደግሞ እንግዲህ ባለው አሰራር የኛ አካውንቶች ላሉበት ቅርንጫፎች ደብዳቤ ይጽፋል ማለት ነው። ከነገ ጀምሮ ፋይናንሳችን ማንቀሳቀስ እንጀምራለን። ስራዎቻችንን ግን ያው ምናልባት አንዳንድ ፕሮግራሞቻችንን እንደገና መከለስ ሊኖርብን ይችላል። እቅዶቻችንን ማለት ነው ከታይም አንጻር ከጊዜ አንጻር እንደገና መከለስ ሊኖርብን ይችላል። ያንን ከነገ ጀምሮ ማድረግ የምንችልበት ሁኔታ ተፈጥሯል ማለት ነው።
እሺ፣ እጅግ በጣም አመሰግናለሁ።
አመሰግናለሁ።
ኬኔዲን ለቀደመው ቃለ ምልልስ በእጅጉ አመሰግናለሁ። ኬኔዲ ያነጋግራቸው ታግደው ከነበሩ ድርጅቶች መካከል አንዱ የሆነው የህግ ባለሙያዎች ለሰብአዊ መብቶች ዋና ዳይሬክተር የሆኑትን አቶ አማሃ መኮንን ነው። ቀጣዩ ዘገባ ወደ ሶማሊያ ይወስድናል። በሶማሊያ ፌዴራል መንግስትና በጁባላንድ የክልል አስተዳደር መካከል ለሳምንታት የቆየው የፖለቲካ ልዩነትና ውጥረት ተባብሷል። በደቡብ ሶማሊያም ግጭት መቀስቀሱ ተሰምቷል። የአፍሪካ ቀንድ ዘጋቢ ሃሩን ማሩፍ በዚህ ደረጃ ያደረሰንን ዘገባ ስመኝሽ የቆየ እንደሚከተለው ታስደምጠናለች።
በሶማሊያ ፌዴራል መንግስትና በጁባላንድ ክልል አስተዳደር መካከል ግጭቱ የተካሄደው በቅርቡ የፌዴራል ኃይሎች በተሰማሩባት ራስ ካምቦኒ የተሰኘች ከተማ ነው። ሁለቱም ወገኖች ግጭቱን በመቀስቀስ እርስ በርስ የተወነጃጀሉ ሲሆን ምን ያክል ጉዳት እንደደረሰ እስካሁን በውል አልታወቀም። በሁለቱ ወገኖች መካከል ውዝግቡ የተቀሰቀሰው በቅርቡ በጁባላንድ የተደረገውን ፕሬዝዳንታዊ ምርጫ ተከትሎ ሲሆን የፌዴራል መንግስቱ ህገወጥ ነው በማለት ውድቅ አድርጎታል። በፌደራሉ አመራርና በክልሉ አስተዳዳሪዎች መካከል እየተካረረ የሄደው የፖለቲካ ውዝግብ ተባብሶ ረቡለት በፌደራል መንግስቱ ወታደሮችና በጁባላንድ ኃይሎች መካከል ከፍተኛ ውጊያ መካሄዱም ተገልጿል። በአካባቢው የስልክ መስመር በመቋረጡ ዝርዝር መረጃ ማግኘት ባይቻልም በጁባላንድ የሚገኙ የጸጥታ ኃይሎች የመጀመሪያውን ጥቃት የፈጸሙት የፌደራል ኃይሎች ናቸው በማለት ይከሳሉ። ኤደን አህመድ ሐጂ የጁባላንድ ምክትል የደህንነት ሚኒስትር ናቸው።
ከሙቃዲሾ ወደ ራስ ካምቦኒ የመጡት የፌደራል ኃይሎች በጁባላንድ ኃይሎች ላይ ጥቃት ፈጽመዋል። ጥቃቱ የጀመረው በድሮን ሲሆን ውጊያው እየተካሄደ ያለው ከከተማው ወጣ ብሎ ነው። ግጭቱ ተስፋፍቶ አሁንም እንደቀጠለ ነው። የመንግስቱ ኃይሎች አንድ ክፍል እጁን ሰጥቷል።
ጁባላንድ በርካታ የፌደራል መንግስት ወታደሮች እጃቸውን መስጠታቸውን የምትገልጽ ሲሆን የክልሉ ባለስልጣናትም የፌደራል ኃይሎች የሚጠቀሟቸውን ሰው አልባ አውሮፕላኖች የሰጡ ሀገራትን ስም ዝርዝር ይፋ እናደርጋለን ብለዋል።
ሐምሲብ ደረወይን አሩንቲ ኢድማዲ ወላላሃ ዲፋዕ ኩዳ ጅሪ
የሁለቱም ወገኖች ወታደሮች በአንድ መከላከያ ኃይል ውስጥ የሚገኙ ወንድማማቾች ሆነው ሳለ ዛሬ እርስ በርስ መተኳኩሳቸው በጣም ያሳዝናል። በጣም ነው ያዘንኩት። የሶማሊያ ፌደራል መንግስት ኃላፊነት ነው የሶማሊያን ደህንነት ለመጠበቅ የሚያገለግሉ ጦር መሳሪያዎችና ተሽከርካሪዎች በዚህ መልኩ በህዝብ ላይ ለጥቅም ዋላቸው የሚያሳዝን ነገር ነው።
የሶማሊያ ፌደራል መንግስት መከላከያ ሚኒስትር በበኩሉ ያልተጠበቀ ጥቃት ሲል የገለጸውን ጥቃት በፌደራል ወታደሮች ቁጥጥር ስር በሚገኘው ስፍራና ለሰራዊቱ ድጋፍ የሚሰጡ የአካባቢው ሰራተኞች ላይ በማድረስ የጁባላንድ ኃይሎችን ከሷል። ሚኒስትር መስሪያ ቤቱ ባወጣው መግለጫም የፌደራል ኃይሎች በአካባቢው የሰፈሩት የአፍሪካ ህብረት ኃይሎች በቅርቡ የለቀቁትን ወታደራዊ ካምፕ ለመረከብና ባልሻባብ ላይ የጸረ ሽብር ዘመቻዎች ለማዘጋጀት መሆኑን ገልጿል። ሆኖም ሁለቱም ወገኖች የሚያቀርቧቸውን ክሶችም ሆነ ውጊያው በምን ያክል መጠን እየተካሄደ መሆኑን በገለልተኛ አካል ማረጋገጥ አልተቻለም። የሶማሊያ መንግስት በቅርቡ በመቶዎች የሚቆጠሩ ወታደሮችን ራስ ካምቦኒ ከተማ ውስጥ ያሰፈረ ሲሆን ጁባላንድ ድርጊቱ የክልሉን ደህንነትና አስተዳደር ለማዳከም የተደረገ ነው ብሏል። የፌደራል ባለስልጣናቱ ግን ወታደሮቹ የሰፈሩት ከአፍሪካ ህብረት መውጣት ጋር ተያይዞ በቦታው የነበሩት የኬንያ ኃይሎች ስፍራውን በመልቀቃቸው ነው ሲል ይከራከራል። ጁባላንድ በራስ ካምቦኒ ከተማ የስልክ አገልግሎቶችን ያቋረጠች ሲሆን የጸጥታ አካላትንም በአካባቢው አሰማርታለች። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድን ስልጣንን ያላግባብ በመጠቀም የምትከሰውና የፌደራል መንግስቱ ህገ መንግስቱን ጥሷል የምትለው ጁባላንድ ከፌደራል መንግስቱ ጋር ያላትን ግንኙነት ማቋረጧን ህዳር 19 2017 ዓ.ም ተመረጥ አስታውቃለች። ፓርላማው ያሳለፈውን ህገ መንግስታዊ ማሻሻያም እንደማትቀበል ገልጻለች። አንድ ቀን ቀደም ብሎ ሞቃዲሾ የሚገኝ ፍርድ ቤት አህመድ ማዶቤ በሚል ስያሜ የሚታወቁትን የጁባላንድ መሪ አህመድ መሐመድ ኢስላም በሀገር ክህደትና የሀገር ምስጢርን ለውጭ ሀገር በማጋራት ህገ መንግስትን የሚጻረር ድርጊት ፈጽመዋል በማለት የእስር ትዕዛዝ አውጥቶባቸዋል። ውዝግቡ የተቀሰቀሰው አህመድ ማዶቤ በጥቅምት ወር በሞቃዲሾ ከተካሄደው ብሔራዊ የምክክር ምክር ቤት ስብሰባ አቋርጠው ከወጡና በህዳር ወር ምርጫ በማካሄድ የክልሉ ፕሬዝዳንት ሆነው በድጋሚ ከተመረጡ በኋላ ነው። ክልሉ ቀጥተኛ ምርጫ ማካሄዱን የተቃወመው የፌደራል መንግስት ሂደቱን ውድቅ አድርጓል። በወቅቱ የፌደራል መንግስትና አንዳንድ የክልል አመራሮች የአካባቢ ምርጫዎችን በሰኔ ወር፣ የክልል ፓርላማና ፕሬዝዳንታዊ ምርጫዎችን ደግሞ በመስከረም 2018 ዓ.ም ምረት ለማካሄድ ተስማምተው ነበር። ጁባላንድ ግን ይህን ስምምነት አልተቀበለችውም። በሃሩን ማሩፍ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን ለቀደመው ዘገባ አመሰግናለሁ። ወዳለንበት ዩናይትድ ስቴትስ ወደሚመለሰን ሌላ ዘገባ እናቀናለን። አማጽያን ፕሬዚደንት ባሻር አላሳድን ከስልጣን ማስወገዳቸውን ተከትሎ ዶናልድ ትራምፕ በሶሪያ ጣልቃ የመግባት ፍላጎት እንደሌላቸው ፍንጭ አሳይተዋል። ይሁን እንጂ የአሜሪካ ድምጽ የዋይት ሃውስ ቢሮ ኃላፊ ፓትሲ ውድክስዋራ በዘገባው እንዳመለከተችው ተመራጩ ፕሬዚደንት የእስራኤልን ደህንነት ማስጠበቅ፣ ኢራንን ማግለል እንዲሁም ከሩሲያ፣ ቱርክና ሌሎች ሀገራት የሚኖራትን ግንኙነት ጨምሮ ዩናይትድ ስቴትስ ካሏት ግቦች ጋር ማጣጣም ሊያስፈልጋቸው ይችላል። ዝርዝሩን አሉላ ከበደ እንደሚከተለው አቀናብሮታል።
ሶሪያውያን ወደ ሞስኮ የሸሹት የፕሬዚዳንት ባሻር አላሳድ ከስልጣን መወገድ ያሳደረባቸውን ደስታ መግለጻቸውን ቀጥለዋል። ይሁን እንጂ በአካባቢው ያሉ ኃይሎች በበኩላቸው የአገሪቱ የወደፊት እጣ ገና ባልጠራበት ጥቅሞቻቸውን ለማስጠበቅ በመራወጥ ላይ ናቸው። በደቡብ እስራኤል በኢራን ይደገፍ ከነበረው ጦር የተረፈውን ኃይል ለማዳከም የአየር ጥቃት ይዛለች። በሰሜኑ ደግሞ በቱርክ የሚደገፉ አማጽያን አካባቢውን በመቆጣጠራቸው ሶሪያውያን ኩርዶች ቀያቸውን ጥለው እንዲሸሹ አድርጓል። በሌላ በኩል የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በሶሪያ በሚገኙ የአይሲሲ ዞታዎች ላይ የተነጣጠሩ የአየር ጥቃቶች እንዲፈጸሙ በፍጥነት ተንቀሳቅሰዋል። ዩናይትድ ስቴትስ በሶሪያ ከሚገኙ አጋሮቿና ባለድርሻ አካላት ጋር በመሆን ሊከተሉ የሚችሉ አደጋዎችን ለመቆጣጠር የሚያስችላቸውን እድል እንዲጠቀሙበት መርዳቷን ትቀጥላለች ነበር ያሉት። በአንጻሩ ተመራጩ ፕሬዚዳንት ዶናልድ ትራምፕ በበኩላቸው ይበልጡኑ እጃቸውን የማያስገቡበት መንገድ እንደሚመርጡ ፍንጭ አሳይተዋል። በርግጥ ዓለም አሁን ትንሽ አበድ ያለች ይመስላል ነው ያሉት ትራምፕ። አሳድን ከስልጣን ያስወገደው አማጺ ሃያት ታህሪር አልሻም በዩናይትድ ስቴትስ ባሸባሪነት የተፈረጀ ቡድን ነው። ይሁን እንጂ ትራምፕ ዩናይትድ ስቴትስ ከሶሪያው ግጭት መራቋን ነው የሚፈልጉት፣ ይህ እኛን የሚመለከት ጦርነት አይደለም ሲሉም በማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ትራምፕ የደህንነት መስሪያ ቤታቸው ኃላፊ እንዲሆን የመረጧቸው ቱልሲ ጋባርድም በዚህ ሐሳብ ይስማማሉ።
He is fully committed, as he has said over and over, to bring about an end to wars.
ደጋግመው እንደተናገሩት ጦርነቶችን ለማስቆም፣ ሰላምን በጥንካሬ ለማረጋጋትና የብሔራዊ ደህንነት ጥቅሞቻችንን የአሜሪካ ህዝብ ደህንነትና ነጻነትን ለማስቀደም ሙሉ ቁርጠኛ ናቸው።
ይሁን እንጂ የአሳድ መሰናበት ተከትሎ ትራምፕ በሚሆነው ጣልቃ ለመግባት የሚመርጠውን አቋማቸውን እንደ እስራኤልና ዮርዳኖስ ያሉ አጋሮቻቸውን ደህንነት ለማስጠበቅና እንደ እስላማዊ መንግስት ያሉ አሸባሪ ቡድኖች ዳግም እንዳያንሰራሩ ለማድረግ ዩናይትድ ስቴትስ ካሏት ግቦች ጋር ማመጣጠን ወይም ማጣጣም ያስፈልግ ይሆናል። ክሪስቶፈር ኦሊሪ በሶፋን ግሩፕ በተባለው ዓለም አቀፍ የደህንነትና የጸጥታ ኃይሎች አማካሪ ድርጅት የጸረ ሽብር ጉዳዮች አዋቂ ናቸው። ሌላ ማንም ሊሰራው የሚችል በሌለበት ስፍራ የኬሚካል የጦር መሳሪያዎች ከሌሎች እጅ ሊገቡ የሚችሉበትን እድል መቀነስ፣ እንዲሁም የሚያስተዳድረው አካል በሌለው ወይም መንግስት በከሸፈባቸው አካባቢዎች የሚንቀሳቀሱ አሸባሪ ቡድኖችን አቅም ማዳከም ብልሃት ያዘለ እርምጃ ይመስለኛል። ፕሬዚዳንት ትራምፕም ማድረግ የሚቀጥሉት ይህ ሊሆን ይችላል ብዬ አስባለሁ ነበር ያሉት። ትራምፕ በመጀመሪያው የስልጣን ዘመናቸው የኬሚካል ጦር መሳሪያ በተጠቀመው የአሳድ መንግስት ላይ የአየር ድብደባ ትዕዛዝ ሰጥተው ነበር። ይሁን እንጂ በአመዛኙ እስላማዊውን ጽንፈኛ ቡድን አይሲስን ድል በመንሳቱ ጥረት ላይ ነበር ማትኮር የመረጡት። እንደ አውሮፓውያን የዘመን አቆጣጠር በ2019 የነዳጅ ማመንጫ አካባቢዎችን የሚጠብቁ በጥቂት መቶዎች የሚቆጠሩ የዩናይትድ ስቴትስ ወታደሮች እንዲቀሩ በማድረግ የቀረው የአሜሪካ ጦር ሶሪያን ለቆ እንዲወጣ አዘዙ። በጊዜውም የዩናይትድ ስቴትስን አጋሮች ተተወጡ በሚል ተነቅፈው ነበር። የዩናይትድ ስቴትስ ጦር ሶሪያ ለቆ መውጣቱን ተከትሎም ቱርክ ከአሜሪካ ወታደሮች ጎን ተሰልፈው በሶሪያ የነበረውን እስላማዊ ጽንፈኛ ቡድን አይሲስን ለማጥፋት ሲዋጉ በነበሩ የኩርድ ኃይሎች ላይ ጥቃት ከፈተች። ትራምፕ በአሁኑ አስተያየታቸው በጥቅስ ነው ጉዳዩ በራሱ ይቀጥል ጣልቃ መግባት አያስፈልግም ብለዋል። ይሁንና እንዲጠበቁ የሚያስፈልጉ በርካታ ዩናይትድ ስቴትስ ተቀመጮች ባሉበት ክልል ምንም ሳይያደርጉ መቀመጥ እንደ ሐሳቡ የሚቀል ላይሆን ይችላል።
ያደመጣችሁ አላችሁ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን ሴቶችና ቤተሰብ ነው። የዛሬው ሴቶችና ቤተሰብ መሰናዷችን የልጆች መጽሐፍ ያሳተሙትን እናትና ልጅ አስተዋውቀናል። በውጭ ሀገራት የተወለዱ ልጆች በሚኖሩባት ሀገር ውስጥ በሳይንሱ ዘርፍ እንዲሳተፉና ውክልና እንዲኖራቸው ሁለት የልጆች መጽሐፍ ጽፈዋል። ጻፊዋ ነዋሪነታቸውን በቨርጂኒያ ግዛት ያደረጉት የሳይንስና ቴክኖሎጂ ባለሙያ የኔነሽ ዋነ ሲሆኑ የ13 ዓመት ልጃቸውም ከሌላ ተባባሪ ጻፊ ጋር በመሆን የልጆች መጽሐፍ አሳትሟል። የደንገርመው ለዛሬ ሴቶችና ቤተሰብ ፕሮግራም እናትና ልጅን አነጋግራ ተከታዩን ልካልናለች።
በዩናይትድ ስቴትስና በተለያዩ ውጭ ሀገራት የተወለዱና የሚያድጉ የኢትዮጵያውያንና ትውልደ ኢትዮጵያውያን ልጆች በሚኖሩበት ሀገር ውስጥ ብዙውን ጊዜ ወላጆቻቸው የመጡበት ማህበረሰብ በተለያዩ ዘርፎች ሲወከል እንደማያዩና ይህም ለማንነት ቀውስ ሊያጋልጣቸው እንደሚችል የስነልቦና ባለሙያዎች ይናገራሉ። በቨርጂኒያ ግዛት የሚኖሩት የሳይንስና ቴክኖሎጂ ባለሙያዋ የኔነሽ ዋነ ኢትዮጵያውያን ልጆች በሳይንሱ ዘርፍ እንዲሳተፉና ውክልና እንዲኖራቸው ያስችላቸዋል ያሉትን ሁለት መጽሐፍ ተጽፈዋል። የ13 ዓመቱ ልጃቸው ጆሹዋ ዩም አዎ ትችያለሽ ወይም ትችላለህ Yes, you can የሚል መጽሐፍ ሰፊ ልብ ትልቅ ህልም Open Hearts Big Dreams ብለው ባቋቋሙት ድርጅት ብዙ የህፃናት መጽሐፍትን በመጽሐፍና በማሳተም ከሚታወቁት አሜሪካዊቷ ኤሊኖር አንጀሊተስ ጋር በመተባበር ጽፏል። ጆሹዋ የቅርጫት ኳስ በሚጫወትበት ወቅት ዊልቸር የሚጠቀሙ አካል ጉዳተኛ ተማሪዎች ከስፖርታዊ ጨዋታ አርቀው በተመለከታቸው ጊዜ ያሰበውን መነሻ አድርጎ መጽሐፉን ማዘጋጀቱን ይናገራል።
ቅርጫት ኳስ መጫወት በጣም እወዳለሁ። በመጫወትበት ወቅት በጣም ስለሚያስደስተኝ ያንን ደስታ ለራሴ ብቻ ሳይሆን ለሌሎችም ማጋራት ሻለሁ። ሌሎች ልጆችም ይህንን አይነት ደስታ እንዲሰማቸው ፈልጋለሁ። ነገር ግን አንዳንድ ጊዜ በተሽከርካሪ ወንበሮች ላይ ያሉ ልጆች አካል ጉዳተኛ ስለሆኑ አሊያም ሌላ አይነት እክል ስላለባቸው ቅርጫት ኳስ መጫወት እንደማይችሉ ሲሰማቸው ተመልክቻለሁ። እኔ ደግሞ የተሽከርካሪ ወንበሮች ላይ የቅርጫት ኳስ ጨዋታን አይቻለውና ይሄ ስለ ሁኔታው እንድጽፍ አነሳስቶኛል። ስለዚህ መጽሐፉን ስጽፍ አካል ጉዳተኛም ብትሆኑ ትልቅ ቦታ ልትደርሱ ትችላላችሁ ማለት ፈልጌ ነው። ምክንያቱም የተሽከርካሪ ወንበር ላይ ስፖርቶች በኦሎምፒክ ውስጥም አሉ። የአካል ጉዳተኛ ቢሆኑም እዚያ ደረጃ ላይ መድረስ ይችላሉ።
ጆሹዋ መጽሐፍ በአማርኛና እንግሊዘኛ ከመጽሐፉ በተጨማሪም በጀርመንኛና በሌሎች የውጭ ሀገራት ቋንቋዎች መተርጎሙን የቴክኖሎጂና የኬሚስትሪ ባለሙያ የሆኑት እናቱ የኔነሽ ናገራሉ። በግላቸው ለንባብ ስላበቋቸው ሁለት ስራዎች ማጋርተውናል።
መጽሐፎቹ ታይትላቸው የመጀመሪያው The Kid Chemist የሚል ነው። ይሄ ነው። ሁለተኛው መጽሐፍ ደግሞ My Mother's Necklace ይሄኛው የእናቴ ሀብል ማለት ነው። ሁለቱም መጽሐፎች የመጀመሪያው ከአራት አመት እስከ 10 አመት ድረስ ይሆናል The Kid Chemist። ሁለተኛው ደግሞ ከአራት አመት እስከ 13 እስከ 14 አመት ድረስ ይሆናል። ለምንድን ነው እንደዛ ብዬ ያልኩት? አንዳንድ ጊዜ የሳይንስ ኮንሰፕቶች ወይም ደግሞ ሳይንስ ስለ ሳይንስ በለጋ እድሜያችን እንሰማቸዋለን እንጂ በጣም ላንረዳቸው እንችላለን እና የቆየ ሲመጣ ነው የሚገለጽልን እና እኔ በጣም አስታውሳለሁ አሁን ይሄ የማይ ማዘርስ ነክለስ የእናቴ ሀብል የሚለውን እሱ ላይ ስለ ጎልድ ካራት ነው የሚያወራው እና ስለ ጎልድ ካራት በአማርኛ የሚባለው ማለት ነው ምን ያህል የወርቅ ብዛት አለው ወይም መጠን አለው በአንድ በወርቅ ማዕድን ውስጥ ንጹህ የሆነ ወርቁ ምን ያህል ነው ማለት ነው። እኔ 4 ኪሎ አዲስ አበባ ዩኒቨርሲቲ እስከምጨርስ ድረስ ስለ ካራት ብዙም አዌር አልነበርኩኝም። የሚገርምሽ ነገርና የመጀመሪያ የሥራ ኢንተርቪው ላይ ነው በደንብ አዌር ሆኜ ስለ ካራት ስጠየቅ በኋላ እንደም ዩ ኖ ሪሰርች አድርጌ አንብቤ የመለስኩትኝና አንዳንድ ጊዜ የትልልቅ ልጆች መጻፍ ይመስላል እንጂ ለትልልቆች ራሱ ሲያነቡት የሆነ ነገር ሪሊፍ ያረጋላቸዋል ወይም ደግሞ ግልጽ ያረጋላቸዋል ማለት ነውና
የነንሽ በተለይም በውጭ ሀገር ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የሚወለዱ ልጆች በመጽሐፍትና በተለያዩ የጥበብ ስራዎች ውስጥ እነርሱን የሚመስሉ ሰዎችና ገጸ ባህሪያትን ማየታቸው በማህበረሰብ ውስጥ ለሚኖራቸው የተካታችነት ስሜት ወሳኝ መሆኑን ያስረዳሉ።
እኛ ኢትዮጵያ ስናደግ ያው እኛንም ይመስል ነው አንቺ ጎበዝ ነሽ የትም ደረጃ መድረስ ትችያለሽ በደንብ አጥኚ እሷ እኮ በቃ ጭንቅላቷ እሱ እኮ ጎበዝ ነው በጣም ማንንም አይችልም እየተባለ ነው ያደግነውና ያ ውጪም ስንወጣ ልክ እንደዛው ማለት ነው ጎበዝ ልጅ እየተባባለ ማለት ነውና እዚህ ግን እሱንም ይመስል አይደለም ሁሉም አይደለምና እንደምታዩ ቡክ ስቶር ብትሄጂ ላይብረሪ ብትሄጂ አሉ መጽሐፍት ግን ሳይንስ እና ቴክኖሎጂ ላይ ብዙም ጊዜ በተለያዩ ኢንተርቪውዎች ደጋግሜ ቢየው ይሆናል ግን ሳይንስ እና ቴክኖሎጂ ላይ ብዙ እኛን የሚመስሉ ካራክተሮች ወይም ገጸ ባህሪያት አናይምና ይሄ ደግሞ ልጆቻችን የፈለገ ብንመክር ውጪ እንዳልኳችሁ የሚመሳሰል ነገር ካላዩ ይሄ መነሳሳታቸው እየጠፋ ጎበዞች ናቸው ብዙ ልጆች ግን እየጠፋ ይሄዳል ስለዚህ ያንን ከልጅነታቸው እንዲገነቡ እኛም እዚህ ውስጥ አለን እናንተም የሚመስሉ ልጆች ይሄንን ይሰራሉ እዚህ ቦታ አሉ ሳይንስ እና ቴክኖሎጂ የገሌ ብቻ አይደለም የዚህ ቡድን ብቻ አይደለም ከዚህ ሀገር የመጣ ወይ ከዚህ ሀገር የመጣ ብቻ ሳይሆን ሁሉም ስጦታውን ቢጠቀምበት ወይም የተፈጥሮ ችሎታችንን ብንጠቀምበት እምንፈልገው ቦታ ልንደርስ እንችላለንና ይሄን ማረክ ትችላላችሁ እዚህ ውስጥ ማላችሁ ስፖርት ውስጥ ማላችሁ ሳይንስ ውስጥ ማላችሁ ቴክኖሎጂ ውስጥ ማላችሁ ስዕል ውስጥ ማላችሁ ጋዜጠኝነት ውስጥ ማላችሁ ነው ሁሉም ቦታ ልጆች መሆን እንደሚችሉ ለማሳየት ነውና
የጆሹዋ መጽሐፍ አካል ጉዳተኞችን ከመበረታታት ባለፈ ሁሉም ሰው የፈለገውን ማድረግ ይችላል የሚለውን መልእክት ያያዘ ሲሆን በተጨማሪም በውጭ ሀገር ላሉ የተለያዩ ሀገር ዜጎች ኢትዮጵያን የሚያስተዋውቁ ሁኔታዎች የተካተቱበት እንደሆነም ያስረዳሉ።
አሁን የሴፕቴምበር መጨረሻ ላይ ነው የታተመው ኢትዮጵያን የታተመው ግን በተለያዩ የኢትዮጵያ ቋንቋዎች እንዲሁም ደግሞ በጀርመንኛ እና በአረብኛ እና በፍሬንች ነው መጽሐፉ። ደስ ብሎኛል በጣም ምክንያቱም አንዳንድ ጊዜ አንቺ ብቻሽን ስትሰሪ ብቻሽን ማለቅ የለበትም ማለት አይደለ ልጆች ስጦታቸውን በሚገባ መጠቀም ካለ ከዚህ ጀምራለ እንግዲህና በሚችሉት አቅም ልጆች መጻፍ በመጻፍ ሊሆን ይችላል ወይም ደግሞ በነጻ አገልግሎት ወይም ቮለንቲየር ሰርቪስ ሊሆን ይችላል በተለያየ መልኩ መሳተፍ ይችላሉና እሱ ሲነግረኝ እኔ ደስ አለኝ። ለምንድን ነው በጣም ስፖርት ይወዳል ባስኬትቦል ቅድም እንዳለሽና ባስኬትቦል ይወዳል ስለዚህ ከባስኬትቦሉ ጋር የተያያዘ ልጆች በመልኩ ሁሉም ሰው መጫወት ይችላል አቅም አይጠይቅም ቁመት አይጠይቅም you know ወይም ደግሞ ሰውነት ሳይዝ አይጠይቅም ብሎ የማበረታታ አይነት ነገር መልእክት ነው ያለው የሱ በሱ ሌቨል ግን ሰፋር ገን ደግሞ ስናስበው በስፖርት ብቻ ሳይሆን ማንም ሰው ምንም ማድረግ ይችላል ወደም ቢለው ወደ positive ሆደነ የሆነ መልእክት ማስተላለፍ እንችላለንና ከዛ አንጻር ነው ያየሁትኝ።
የኔ መሽዋነ የልጆች መጻፍት በመጻፍ በኢትዮጵያ ለህትመት እንዲበቁ በማድረግ የሚታወቀው የገባሬ ሰናዩ ሰፊልብ ትልቅ ህልም ድርጅት የቦርድ አባል ሲሆኑ በተጨማሪም በዋሽንግተን ዲሲና አካባቢዋ በቴክኖሎጂ ሙያ ላይ መሰማራት ለሚፈልጉ ግለሰቦች በተለይም ወጣቶች ስልጠናና ድጋፍም ያደርጋሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አደን ገረመው ከዋሽንግተን ዲሲ።
እንደገረመውን ለቀደመው ዘገባ አመሰግናለሁ። በ2016 ዓ.ም ተመረጠ የኢትዮጵያ ትምህርት ዘመን የ12ኛ ክፍል መልቀቂያ ብሔራዊ ፈተናን ከወሰዱ 684,205 ተማሪዎች መካከል ያለፉት 5.4 በመቶ መሆናቸውን የትምህርት ሚኒስቴር አስታውቆ እንደነበር ይታወሳል። በሶማሌ ክልል ጅግጅጋ ከተማ ውስጥ የሚገኝ አንድ የግል ትምህርት ቤት ግን ያስፈተናቸውን 35 ተማሪዎች ሙሉ በሙሉ በማሳለፍ ከፍተኛ ውጤት አስመዝግቧል። የትምህርት ጥራትና ተደራሽነት ዝቅተኛ በሆነበት ክልል ትምህርት ቤቱ ተማሪዎቹን እንዴት ለዚህ ስኬት ሊያበቃ እንደቻለ ስመኝሽ ቆየ የትምህርት ቤቱን መስራች አነጋግራለች በመቀጠል ይቀርባል።
ከአዲስ አበባ 660 ኪሎ ሜትር ርቀት ላይ በመትገኘውና የሶማሌ ክልል መቀመጫ በሆነችው ጅጅጋ ከተማ የሚገኘው ተስፋርክ አካዳሚ ትምህርት ቤት በ2016 የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና ያስፈተናቸውን ሁሉንም ተማሪዎች በማሳለፍ ከፍተኛ ውጤት አስመዝግቧል። ከ70 በመቶ በላይ የሚሆኑት ደግሞ ከ500 በላይ የሆነ ከፍተኛ ውጤት ማምጣት ችለዋል። ከነዚህ አንዱ ከ4ኛ ክፍል ጀምሮ በትምህርት ቤቱ የተማረው ሳሊም አብዱላዚዝ አንዱ ሲሆን ባገኘው ውጤት እጅግ ደስተኛ ነው።
አብዛኛው ተማሪዎች ከኛ ጋር የሚማሩት ተማሪዎች ከልጅነት ጀምሮ አብረን የተማርን ሲሆን በዚህ በ12ኛ ክፍል ፈተና አብረው ስናጠና ሲሙል የዋልን ተማሪዎች ስለነበርን አብዛኛው ተማሪዎች አሁን ከ35ቱ ሁሉም እንታወቃለን ጓደኞችም ነው። እና ሁሉም አብረን ማለፋችን በጣም ደስ ይለኛል።
ሳሊም እንደሚለው ተስፋርክ አካዳሚ ከሌሎች በክልሉ የሚገኙ ትምህርት ቤቶች ለየት ያለ የትምህርት አሰጣጥ ዘዴ መኖሩ ለተማሪዎቹ ስኬት ትልቅ አስተዋጽኦ አድርጓል።
አሁን ለምሳሌ ሌሎች ትምህርት ቤቶች የ12ኛ ፈተና እየደረሰ ሲመጣ በራሳቸው እንዲዘጋጁ ተብሎ እንደዚህ ረፍት ተብሎ የሚለቀቃሉ እንደዚህ ሰኔ ምናምን ሲደርስ ይለቀቃሉ። በእኛ ትምህርት ቤት ግን ፈተና ሰሞኑን እስኪደርስ ድረስ አብረን ስለምንውል በራሳቸው ወጥቶ ተማሪዎች እናጠናለን ብሎ አይዘናጉም። ለምን ሁሌም ትምህርት ቤት ፈተናው እስኪደርስ ድረስ ይመጣሉ። እና በዚህ ምክንያት አብዛኛው ተማሪዎች ትምህርት ቤት ስለሚመላለሱ ስቲል ይሄ ፈተናው የውጤቱ ሙዳ የፈተና ሙዳ አለና በራሳቸው እያነበቡ ትምህርት ቤትም ስለሚመጡ እስከ ፈተናው ሰሞን ድረስ ከሌሎች ትምህርት ቤቶች የተሻለ እንድንሆን አድርገናል ብዬ አስባለሁ።
ሳሊም በአዲሱ የ2017 ዓመት በአዲስ አበባ ዩኒቨርሲቲ የሕክምና ትምህርቱን መከታተል ጀምሯል። ተስፋርክ አካዳሚ በ1995 ስራ ሲጀምርም ዓላማው ይህ እንደነበር የትምህርት ቤቱ መስራችና ባለቤት አቶ ክፍለ ገብርኤል ወልደ ትንሳኤ ይገልጻሉ።
የነበሩ ትምህርት ቤቶች በጣም ውስን ስለነበሩ የግል ትምህርት ቤቶች 3 ብቻ ነበሩና ቤት ደግሞ ፖፑሌሽኑ በጣም ሰፊ ነው እና ብዙ ሰዎች አገር ይለቁ ነበር በትምህርት እጦት ምክንያት። ስለዚህ በዛን ሰዓት ይሄንን ችግር ከህብረተሰቡም ከመንግስትም አካላት መረጃ በመሰብሰብ ይሄንን ክፍተት እንሙላው በሚል ተነስተን ነው እንጂ 630 ኪሎ ሜትር ተጉዤ ነው ይሄንን ትምህርት ቤት የከፈትነው።
በመዋለ ህፃናት ትምህርት ስራውን አንድ ብሎ የጀመረው ተስፋርክ አካዳሚ በ2002 ዓ.ም ለመጀመሪያ ጊዜ የ8ኛ ክፍል ተማሪዎችን ሲያስፈትን በክልሉ የመጀመሪያ የሆነውን ውጤት ማስመዝገብ ችሎ ነበር።
የ8ኛ ክፍል ውጤቶቻችን እስካሁን ድረስ በክልሉ ከፍተኛ ነው። ዘንድሮ 2006 እንኳን ያስፈተናቸው 34073 ተማሪዎች በሶማሌ ክልል ተፈትነዋል። 8ኛ ክፍል ከ34073 ተማሪዎች ቶፕ 10 10ሩ ትልቁ ውጤት ያመጡት የኛ ተማሪዎች ናቸው። ይሄ የሚያሳየው ምንድነው? ከስር ጀምረን መሰረታዊ እና ነገን የሚመነዝሩት የእውቀት እየሰጠናቸው ነው። ለ12ኛ ክፍል ያስፈተን ነው ለ9ኛ ጊዜ ነው። በ9ኙ ጊዜ የፈተና ጊዜ 9ኙ ባቾች ይገባሉ። ሙሉ
ለሙሉ ተማሪዎች ያልፋሉ።
ሁሉም ተማሪ በየዩኒቨርሲቲው በተሻለ ሙያ በተሻለ ደረጃ
በሀገር ደረጃ የተሰጠውን ብሔራዊ ፈተና አልፈው ወደ ዩኒቨርሲቲ ማስገባት የሚያስችል ውጤት ማስመዝገብ የቻሉ ተማሪዎች ቁጥር እጅግ አነስተኛ መሆኑ አነጋጋሪ በሆነበት ወቅት ተስፋርክ አካዳሚ ለ3 አስርት ዓመታት እንዴት ተማሪዎችን ለስኬት ማብቃት እንደቻለ አቶ ክፍለ ገብርኤልን ጠይቀናቸዋል።
ገና ሲጀመር ትምህርት ቤቱን አካዳሚውን ለመክፈት ገና ስናቀድ አላማችን ምንድን ነበር? የተሻሉ ዜጎች በተሻለ አቅምና በተሻለ ስነ ምግባር ማብቃት የሚል ነው። መሰረቱ ነው የሞቲቭ የትምህርት ቤቱ ሞቶ በቃ ለዚች ሀገር እጣፋንታ የሚወስኑ ነገ እጣፋንታዋን የሚወስኑ ጥሩ ዜጎች እናፍራ፣ በእውቀት የታጠቀና በስነ ምግባር የተሻለ ዜጋ እንፍጠር ከሚል እንጂ ያዋጣል ይሄ ሴክተሩ አዋጭ ነው አፍራፊ ነው ምናምን ብለን ስላልገባንበት እምንቀጥራቸው ወደ ትምህርት ተቋማቱ የሚመጡትም መምህራን በስነ ምግባራቸው የተመረጡና የእውቀት ስልጣናቸው የተሻለ ሆነ ሙያውን በደንብ ለልጆች ሊሰጡ የሚችሉ ልጆቹን እንደ ልጆቻቸው ተቀብለው ማስተማር የሚችሉ ልጆቹን የራሳቸው ልጆች እንጂ የሌላ ለነናገር የማይገባው ልጆች እንዳሉና የማህበረሰቡ አገልጋይነትና የልጆች ተጠቃሚነትና እነሱን የሚበልጡ አስተማሪዎችን የሚበልጡ ልጆች ማፍራትን አላማ አድርገን ነው ምንንቀሳቀሰው።
ሌላው አቶ ክፍለ ገብሬ ለትምህርት ቤቱ ስኬት እንደ ምክንያት የሚገልጹት ክፍል ውስጥ ያለው የተማሪና መምህር ምጣኔ ነው።
ትልቅ ቁጥር የምንለው በአሁኑ አመት ነው 60 ይደረሰው እንጂ በሙሉ ሬሾ በጣም 25 35 ለምሳሌ ዘንድሮ 25 ተማሪዎች ነው የምናስፈትነው። በጣም ብዙን ተጠብቃለን። ከ15 ልጆች በላይ ከ500 በላይ ያመጣሉ ብለን ኤክስፔክት እናደርጋለን። ለምን ከ7ኛ ከ9ኛ ክፍል ጀምሮ እነዚህ ልጆች ከ30 ሳይበልጡ ነው መጣው አሁን 25 የደረሱት።
ላለፉት 14 አመታት በዘስፓርክ አካዳሚ ውስጥ ያገለገሉት መምህር ኢያሱ ብራኑ በበኩላቸው መምህራን ከተማሪዎችና ከወላጅ ጋር ያላቸው ጥብቅ ቁርኝት ለተማሪዎቹ ስኬት ትልቅ ሚና እንዳለው ያሰምሩበታል።
የትምህርት ስራ የመምህር ብቻ አይደለም ወይም የትምህርት ቤቶች ብቻ አይደለም የሶስት ውጤት ነው። ተማሪው አለ፣ መምህራን አለን፣ የትምህርት ቤቱ ማህበረሰብ ወይም ወላጅ የሚባለው አለ። እነዚህ ሶስት አካላት በቅንጅት ሲሰሩ ነው ትምህርት ውጤታማ የሚሆነው። ስለዚህ እኛ ወላጆችን በክፍያ ምክንያት ሲመጡም በተለያየ አጋጣሚ ትምህርት ቤት ሲመጡም ከልጆቻቸው ጋር ያለውን ግንኙነት ስለ ባህሪያቸው ስለ ትምህርት አቀባበላቸው ሁሉን አጠቃላይ ሁኔታ ገልጻ እናደርግላቸዋለን። ወላጆች በፈለጉን ጊዜ ሁሉ ስለ ተማሪ ውጤት ያለው መሻሻል መቀረፍ ያለበት ችግር ካለ የቱ ጋር ድክመት እንዳለበት በደንብ አድርገን ስለምናስረዳቸው በጣም የሚቀረበ ግንኙነት አለን።
መምህር ኢያሱ አክለው በተማሪዎቻቸው ስኬት የተሰማቸውን እንዲህ ይገልጻሉ።
እኔ በጣም ደስተኛ ነኝ። ማንኛውም መምህር የሚደክመው የሚለፋው የሚጥረው ተማሪው ከሱ የተሻለ ቦታ ላይ እንዲደርስ ነው እንጂ እሱ ባለበት ቦታ እንዲቆም አይደለም። የልጆቹ ስኬት ማለት የኔ ስኬት ነው። ከነኚህ ልጆች ጀርባ ልክ እንደ ወላጆቻቸው እያንዳንዱ መምህር የራሱን ጡብ አስቀምጧል፣ መሰረት ሰርቷል ለልጆቹ። ለምን ልጆች በህይወት ዘመናቸው ከመምህራኖቻቸው ብዙ ነገር ይማራሉ። ትምህርት ከቤተሰብ ይጀምራል፣ መጥቶም ያድገው ትምህርት ቤት ነው። ስለዚህ ልጆቹ በጣም ውጤታማ በሆኑ ቁጥር እርካታው የመምህር ትልቁ ሀብቱ ትልቁ ደስታው የልጆቹ ውጤታማ መሆን ነው።
ዘስፓርክ አካዳሚ ተማሪዎችን ለከፍተኛ ውጤት በማብቃት ያስመዘገበው ስኬት እንዴት በሀገር ደረጃ መተግበር ይችላል ለሚለው ጥያቄ አቶ ክንፈ ገብርኤልና መምህር ኢያሱ የየራሳቸው ምላሽ አላቸው።
ብዙ ትምህርት ቤቶች ገንዘቡ ላይ ነው ኮንሰር ናቸው። ያንን ከፍተኛ ገንዘብ አስከፍለው ለመምህሩም ቢከፍሉት መምህሩ የሙያ ባለቤት ካልሆነ ውጤት አይመጣላቸውም። አሁን ብዙ አሉ እንደዚህ አይነት። ስለዚህ ትምህርት ቤቶች መላቀቅ ያለባቸው ለሀገራቸው ለህዝባቸው ሊጠቅሙ የሚችሉ ልጆችን ለመፍጠር ቁርጠኛ መሆን መቻል አለባቸው። ትምህርት ቤቶች ከገንዘብ ባሻገር ትውልድ ላይ ማሰብ መቻል አለባቸው። ትምህርት ቤቶች ትልቁ ያለው ክፍተት ትምህርት ቤቶች ላይ ነው።
ይሄ የሀገራዊ የትምህርት ስብራት ደግሞ መንግስት የሚያወጣው ፖሊሲ አካታች ፖሊሲ አይደለም። ሁለተኛ መንግስት የግባት ችግር አለበት። አሁን አዲሱ ፖሊሲ ሲተገበር በርካታ የመማሪያ መጻሕፍት በሌለበት ውስጥ በሶፍት ኮፒ ነው መምህራኖች እናስተምር የነበረው። መጀመሪያ ፖሊሲ ከመተግበሩ በፊት የሚያስፈልግ ግባት ምንድነው? የትምህርት ግባቶች ምንድነው? በቂ ላብራቶሪ አለ ወይ? በቂ ቤተ መጻሕፍቶች አለን ወይ? ለምን ተማሪው ከመምህር ባሻገር ራሱን ማብቃት አለበት። ለማብቃት ደግሞ የሚያስፈልግ ግባት አለ። በቂ የሆነ የላይብራሪ አገልግሎት ሲኖር፣ በቂ የሆነ የመጻሕፍት አቅርቦት ሲኖር፣ በቂ የሆነ የላብራቶሪ አገልግሎት ሲኖር፣ የአይሲቲ ሩም በጣም አስፈላጊ ለትምህርት ግባት የሚያገዙ ነገሮች ሲሟሉ ትምህርት ውጤታማ ይሆናል። ግን አሁን መንግስት ከላይ ወደ ታች ነው የጀመረው። ቶፕ ቱ ቦተም ነው መጀመር የነበረበት። ፍሮም ቦተም ቱ ቶፕ ነው። ከታች ተሰርቶ ነበር ውጤታማ መሆን። በአንድ ጀንበር ውጤት አይመጣም። የትምህርት ስራ ብዙ ልፋት፣ ብዙ ጥረት ይጠይቃል።
ዘስፓርክ አካዳሚ በአሁኑ ወቅት ጅጅጋ ውስጥ ባሉት 3 ተቋማት 2000 ተማሪዎችን ተቀብሎ እያስተማረ ቢሆንም ተደራሽነቱን የበለጠ ለማስፋትና ተጨማሪ ተማሪዎችን ተቀብሎ ለተመሳሳይ ውጤት ለማብቃት የክልሉና የትምህርት ሚኒስቴር ድጋፍ እንደሚያስፈልገው ገልጾ ትብብራቸውን ጠይቋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን አመሰግናለሁ። የአሜሪካ ድምጽ የረቡዕ ምሽት ስርጭት ይቀጥላል። በሰው ልጆች የዕለት ተዕለት እንቅስቃሴ ውስጥ አንድ አካል እየሆነ የመጣው ቴክኖሎጂ ለወጣቶች በርካታ እድሎችን ይዞ መጣ ቢሆንም ከአጠቃቀም ጋር የተያያዙ ችግሮች መበራከታቸው ግን ወጣቶችን ለስነ ልቦናዊና ማህበራዊ ቀውስ እያጋለጣቸው ስለመሆኑ ባለሙያዎች ይናገራሉ። በዚህ ጉዳይ ላይ አስማማው አየነው ቀጣዩን ዝግጅት አሰናድቷል።
ተወልጆች ለተለት እንቅስቃሴ ውስጥ አንድ አካል የሆነ ከመጣው የቴክኖሎጂ ለውጦች ጋር በቶሎ የሚላመዱት ወጣቶች በአሁኑ ወቅት ቴክኖሎጂ ይዟቸው የመጣቸው ድልና ፈተናዎች ዋነኛ ተቋዳጅ ስለመሆናቸው ባለሙያዎች ይገልጻሉ። በአብሮት የስነ ልቦና ማማከር ማዕከል የስነ ልቦና ባለሙያ የሆነው ያፌት ከፈለኝ ቴክኖሎጂ ለወጣቶች ይዟቸው የመጣቸው በርካታ ድሎች አሉ ይላሉ።
የትምህርት ስራቸው ላይ፣ አጠቃላይ ማህበራዊ ግንኙነታቸው ላይ፣ ወደፊት ደግሞ ሊሆኑ የሚፈልጉት ነገሮች ላይ ትልቅ አንዱ መሳሪያ ሆኗል። ስለዚህ አንድ እንግዲህ ለምሳሌ ኢትዮጵያ ውስጥ ያለ ወጣት አሜሪካን ሀገር ካለ ወጣት ጋር ምን እያደረገ ነው? የአኗኗር ስትራቴጂው ምን ይመስላል? የሚለው የተመሳሳይ ነገሮች እኩል መረጃ እንዲያገኝ አድርጎታል። ከመረጃ አንጻር ሁለተኛ ከጥራት ካላቸው መረጃዎችን ወይም ደግሞ መሳሪያዎችን ከማግኘት አንጻር ደግሞ እነዛን እንዲያገኝ ረድቷቸዋል በከፍተኛ ከትምህርትና ከማህበራዊ ክዋኔዎች ባለፈ ደግሞ ቶሎ የፋይናንስ ገቢያቸውን ከማሻሻል አንጻር አሊያም ደግሞ ለእነሱ ጠቃሚ የሆኑ ነገሮችን የፈጠራ ክህሎቶቻቸው ውጪ ደግሞ የራሳቸውን ጸጋ ታለንታቸውን ለሌሎች ለማካፈል ትልቅ ሜዳ ሆኗል።
የ19ና 20 ዓመት ወጣቶች አባት የሆኑት የአዲስ አበባ ከተማ ነዋሪ አቶ ብራኑ ራቦ በበኩላቸው ወጣቶች የቴክኖሎጂ ውጤቶች ይዟቸው የመጣቸውን ድሎች በአግባቡ እንዲጠቀሙ የወላጆች እገዛ እንደሚያስፈልጋቸው የራሳቸውን ተሞክሮ ዋቢ አድርገው ያነሳሉ።
ቴክኖሎጂ እንግዲህ እኔ እንደ መሳሪያ ነው የምወስደው። አንድ የሚያፈጥን ከተጠቀምክበት በጣም ወደ ስኬት የሚያንደረድር፣ ካልተጠቀምክበት ደግሞ ወደ ገደል የሚያንደረድር በጣም አስቻጭ የሆነ ልትለየው የማትችለው ሱስ ሊያስይዝ የማይችል መሳሪያ ነው ለእኔ። ስለዚህ ጥረት ሳረግ የነበረው ምንድን ነው? ልጆቼ ቴክኖሎጂውን እንዳይጣሉት ነገር ግን ለትክክለኛው ነገር እንዲጠቀሙ፣ ሰዓቱን ደግሞ እንዲያውቁ፣ ሱስ አስያዥ እንደሆነ እንዲያውቁና ሱስ እንኳን ቢያስይዝ በእውቀት ነክ ነገር ሊያሳድጋቸው በሚችል ነገር ትምህርት ነክ በሆነ እንደገና ደግሞ የሚወዱትንና ወደፊት መሆን የሚፈልጉትን አቅጣጫ እንዲያሳያቸው መንገድ እንዲከፍትላቸው አላማቸው ጋር ለመድረስ መረጃ የሚሰጥ የሚያፈጥን እንዲሆን በዛው ውስጥ ደግሞ ሻርክ እንዳለ የሚያጠምድ መረጃ የሌለኝ እንዳይመስላቸው። ለምን ቴክኖሎጂው አሁን ቤተሰብና ልጅን ከሁለት ከፍሎታል። ልጆቹ ወላጆቻቸው ምንም የማያውቁ ቴክኖሎጂ የማይረዱ አርጎ ከቆጠሩ ከወላጆቻቸው ጋር ማማካከር ስለ ቴክኖሎጂ ማውራት አይፈልጉም።
የስነ ልቦና ባለሙያው አቶ ያፌት ከፈለኝ እንደሚሉት ደግሞ ቴክኖሎጂዎችን በተለይም ከቅርብ ጊዜያት ወዲህ ወጣት ደንበኞቻቸው በዙላቸው የማህበራዊ ሚዲያዎች ከአጠቃቀም ጋር በተያያዘ በርካታ ችግሮች ይዘው እየመጡ መሆኑንና ወጣቶችን ለስነ ልቦናና ማህበራዊ ቀውስ እየዳረጋቸው ስለመሆኑም ይናገራሉ።
የአእምሮ ጤናቸው ላይ ለምሳሌ ረጅም ሰዓት የእንቅልፍ ስርዓተ ዘይቤያቸውን በማዛባት አልጋ ላይ ስልክን ተኝቶ መጠቀም፣ ከዛ ደግሞ ቀንና ማታው ላይ ያለውን የቀን ከቀን ክዋኔያቸው ላይ ጫና ማሳደር፣ አትኩሮት መጠን ላይ እጅግ ከፍተኛ በሆነ መንገድ የአትኩሮት መጠን አንድ ነገር ላይ የመቆየት ችግርን፣ ባህሪ ላይ ደግሞ ቶሎ ግልስተኝነት፣ እነዛ ነገሮች ለመረዳት ወይም አዲስ መረጃዎች መፈለግ፣ እነዚህ ከብዙዎቹ በጥቂቶቹ ናቸው። እንግዲህ በአካላቸው ተንቀሳቅሰው ሄደው እንደ ድሮ እግር ኳስ ወይ ደግሞ ልጆች ተሰብስቦ ጨዋታ ሳይሆን ሲቀር የአካል እድገታቸው፣ ጥንካሬያቸው በእንግሊዝኛው ፋይንና ግሮስ ሞተር አክቲቪቲያቸው የምንለው ከለጋ እድሜያቸው ጀምሮ እስከ አዋቂነት ላይ ትልቅ ሚና አለው። ሁለተኛ ሶፋሪ ቁጥሎ ሴሌቭዥንስ እና የብርሃኑ የሚለቀው ጨረር የአይን ባለሙያዎችም እያወጡት ያሉት የዛ ጫናዎች አሉ። ስነ ልቦናዊ ደግሞ አዲስ መረጃ ስለሚሰጥ ቴሌቪዥኑ ድምፅ አለው፣ ስሜት አለው፣ እንቅስቃሴ አለው። ከዛ ከሱ ስሜት ውስጥ ከድምፅ ካለው እንቅስቃሴ ካለው የተለያዩ ቀለማት ካሉት ነገሮች ውስጥ ወጥተን በጥቁርና በነጭ የተጻፈ መጽሐፍ ለማንበብ ስንል አትኩሮታችን ብዙ ፍላጎት አይኖርም እና ዘርፈ ብዙ አይነት እክሎች ካልተገራ ዘርፈ ብዙ አይነት እክሎችን ከለጋ እድሜ ጀምሮ እያሳዩ ነው።
የቤተሰብ አማካሪ ጭምር የሆኑት አቶ ብርሃኑ ራቦም ከቴክኖሎጂው አጠቃቀም ጋር ተያይዞ ወጣቶች እየገጠሟቸው ያሉ ሁኔታዎች ወላጆችንም የሚያስጨንቁናል ይላሉ።
በጣም ያጨንፋል። አሁን እኔ በኔ ቤተሰብ አካባቢ የማያቸው ችግሮች አሉ። ከፍተኛው ነው ጫና አሳድራለሁ እኔ በሙሉ በኔ ሰርክል ያሉት ቤተሰቦቼ ልጆች የስክሪን የሚያዩበት ሰዓት እንዲቀንሱ ጥረት አደርጋለሁ። ነገር ግን አሁን ችግሮች ያልከው የሚገርም ልጆች መግባባት ራሱ አይችሉም አሁን ከሰዎች ጋር። ለምን ረጅም ጊዜ ስክሪን ላይ ቁጭ ስለሚሉ አንደኛ ማውራት ራሱ አይችሉም በደንብ፣ ሁለተኛ ደግሞ ልክ ስልክ በማይኖርበት ጊዜ ቴሌቪዥን በማይኖርበት ጊዜ ነርቨስ ይሆናል። በጣም ይጮጣበታሉ፣ ሰላም ያጣሉ፣ ይጮሃሉ። እንዲህ አይነት ችግሮች አሉ።
ዓለም አቀፉ የጤና ድርጅት የቴክኖሎጂ አጠቃቀም በተመለከተ በእድሜ ክፋፍሉ ባወጣው መመሪያ ሕፃናት እስከ 2 ዓመት ባለ እድሜያቸው እንደ ቴሌቪዥንና ሞባይል ካሉ የቴክኖሎጂ ውጤቶች እንዲረቁ ሲመክር፣ ከሁለት እስከ 5 ዓመት ደግሞ በቀን ከአንድ ሰዓት ያነሰ ጊዜ ብቻ እንዲጠቀሙ አሳስቧል። ወጣቶችን በተመለከተም በቀን ከሁለት ሰዓት ያልበለጠ ጊዜን እንዲያሳልፉ ባለሙያዎች ይመክራሉ። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን እናመሰግናለን። ወደ ናይጄሪያ በመቀጠል እናቀናና ለህሙማን የሚሰጥ ደም አቅርቦት እጥረት የገጠማት ናይጄሪያ የደም ልገሳ ዘመቻ መጀመሯ ተሰምቷል። ቲሞቲ አቡዞ ከአቡጃ የላከውን ዘገባ አሉላ ከበደ ያስደምጠናል።
ናይጄሪያዊ ሙዚቀኛ ኤክሰል ፕሬይስወርዝ ሲክልሴል በመባል የሚታወቀው በሽታ ከተጋለጠ 3 አስርት ዓመታት ተቆጥረዋል። ባለፈው የሐምሌ ወርም የደም ካንሰር ህመሙ ለብርቱ ስቃይ ስለዳረገው የደም ልገሳ መቀበል ነበረበት።
በሆስፒታል ውስጥ ምንም አይነት የደም አቅርቦት አልነበረም። የደም ባንካችን የተራቆተ ይመስለኛል። የደም ባንክ ይኑራቸው አይኑራቸው አላውቅም። ስለሆነም የደም አቅርቦት ፍለጋ መጀመር ነበረብን።
ፕሬይስወርዝ ከ5 ሰዓታት በላይ ጥበቃ በኋላ በመጨረሻ አንድ ዘመዱ በሰጠው የደም ልገሳ እፎይታ ሊያገኝ ችሏል። የናይጄሪያ ብሔራዊ የደም ባንክ ድርጅት እንደ አውሮፓውያኑ የዘመን አቆጣጠር በ2023 አገሪቱ ከሚያስፈልጋት የዓመቱ አጠቃላይ ግማሽ ሊትር የሚጠጋ ደም የሚይዙ 1.8 ሚሊዮን የፕላስቲክ ከረጢቶች ውስጥ 27 በመቶ ያህሉን ከበጎ ፈቃድ ደም ለጋሾች እንደምታገኝ ይፋ አድርጓል። በተሳሳተ መረጃ፣ በተዛቡ ባህላዊና ሃይማኖታዊ አስተሳሰቦች የተነሳ የዜጎች ደም ለመለገስ ፈቃደኛ ያለመሆንና እንዲሁም የግንዛቤ ማስጨበጫ ዘመቻዎችን ጨምሮ ብሔራዊው የደም ባንክ ለሚያከናውናቸው ስራዎች በቂ የገንዘብ ድጋፍ ያለመኖሩን የጤና ባለስልጣናቱ ለእጥረቱ በምክንያትነት ይጠቅሳሉ። ናይጄሪያ የገጠማት ከፍተኛ የደም አቅርቦት እጥረት ብዙውን ጊዜም ተስፋ የቆረጡ ታካሚዎችን የደም ገበያው ደላሎች በሚባሉት በገንዘብ ክፍያ በህገወጥ መንገድ ደም በሚሰጡ ሰዎች እንዲተማመኑ ያስገድዳቸዋል። በዚህም አሰራር የሚገኘው ደም ለተፈለገው ሕክምና አገልግሎት መዋል የሚችልና ደህንነቱ የተጠበቀ መሆኑን የሚያረጋግጡት ደንቦች እጅግ ጥቂት ናቸው። የገጠመውን የደም አቅርቦት እጥረት ለመቅረፍም የናይጄሪያ መንግስት ባለፈው የመስከረም ወር በሀገሪቱ ውስጥ በሚገኙ ቁጥራቸው 774 የሚደርሱ የአካባቢ አስተዳደሮች ይህን መሰል የደም ልገሳ መቀበያ ማዕከሎች ለማቋቋም መነሳቱን አስታውቋል። ዓላማውም ለድንገተኛ አደጋዎች ሕክምናና ደም ለሚያስፈልጋቸው ሕሙማን የሚሰጥ በቂ መጠን ያለው ደም በባንክ መኖሩን ማረጋገጥ ነው። ኢጂዮማ ሊዮናንዲ የብሔራዊ የደም ልገሳ አገልግሎት ድርጅት የሥራ አስፈጻሚ ናቸው።
በደም ልገሳው ጥረት የመሰላቸት ነገር ይታያል። ሰዎች ደም መለገስ አይፈልጉም። ደም ከለገሱ በሰውነታቸው በቂ ደም ሳይኖራቸው የሚቀርና በዚሁ ሳቢያም ለህልፈት የሚዳረጉ ሆኖ ይሰማቸዋል። ወጣቶች በብዛት ወደሚገኙባቸው የከፍተኛ ትምህርት ተቋማት፣ ብዙ ህዝብ ወደሚበዛባቸው አብያተ ክርስቲያናትና የገበያ አዳራሾች እንሄዳለን። ወደ ገበያዎችም እንዲሁ።
ባልኪሱ ሙሐመድ ደም ስትለግስ ያሁኑ የመጀመሪያዋ ነው።
I think he's important because there's
ደም ማግኘት ያለበት ሰው ስላለ የደም ልገሳው አስፈላጊ ነው ብዬ አምናለሁ። ምክንያቱም ሰውነቴ ውስጥ በቂ ደም ስላለኝ መለገስ የምችል ይመስለኛል።
ፕሪስ ወርዝ ሙዚቃውን ተጠቅሞ ስለ ሲክል ሴል በሽታ ግንዛቤ የማስጨበጥ ስራና ሰዎች ለደም ልገሳ ፈቃደኛ እንዲሆኑ ያበረታታል። በ2022ም ሲክል ሴል ሳውንድ የተባለ ለትርፍ ያልቆመ ድርጅት መስርቶ ስራውን ጀመረ።
And that's what I'm doing with the Sickle Sound, putting out the right information.
Sickle Sound በተባለው ድርጅት ውስጥ የማደርገው ይህንን ነው። ሲክል ሴል የተባለውን በሽታ በተመለከተ ሰዎች ትክክለኛውን ግንዛቤ እንዲኖራቸው መርዳት ነው። አንድ ጊዜ አንድ ነገር እንዴት እንደሚሰራ በቅጡ ከተረዳ ከዚያ በፊት የነበሩ አጉልምነቶች ወይንም መሰረት የሌላቸው ነገሮች በሙሉ ውድቅ ይሆናሉ።
ሊዮን አንዲ በበኩላቸው የብሔራዊ የደም አቅርቦት ተቋም በሀገሪቱ ውስጥ ባሉ 6 ዞኖች ውስጥ በሚገኙት ማዕከላት አማካኝነት በዛታቸው 1 ሚሊዮን የሚደርስ ደህንነታቸው የተረጋገጠ ግማሽ ሊትር የሚጠጋ ደም የሚይዙ የፕላስቲክ ከረጢቶች እንዲኖሩ ለማድረግ ያለመሆኑን ያስረዳሉ። ሆኖም ይህን ግብ መች ማሳካት እንደሚቻል ግን አላመለከቱም። እስከዚያው ድረስ ግን The Praise Words ያሉ በርካቶች ህይወት አድን እርዳታ ለማግኘት በያዙ ጥረት ይገፋሉ።
አብራችሁን ስላመሻችሁ በእጅጉና አመሰግናለን። መልካም ምሽት ይሁንላችሁ።